ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.org fino.te.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 13 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሐምሌ 13 ቀን 960 ቀናት አለፋቸው። በኮሎኔሉ ዘረኛ አገዛዝ፣ በኦነግ፣ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከ መቼ? ሰሞኑን ዘረኛው ኮሎኔል እንደለመደው በማያውቀው ጉዳይ የባጥ የቆጡን ዘባርቋል። ዝምታ ወርቅ ነው ተብሎ ነበር። ራስን ከማስገመት ምን አለ ቢጠይቁ? 7 ዓመት እንዳይማሩ 70 ዓመት ይደነቁሩ ተብሎ አምሮ በለጠ የኮሎኔሉን የሽግግር መንግስት ዝብርቅርቅ አስመልክቶ የላኩልንን ጽሑፍ ከዜናው በማስከተል እናቀርባለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን ዴሞክራሲያ በ2003 ዓመተ ምህረት የመታገል ግዳጅ አይዘሉት አማራጭ በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ከኢትዮጵያ ንግድ ባንክ በማንነታቸው ብቻ ባገዛዙ ተጠንተው የሚባረሩ ሰራተኞች ቁጥር እየጨመረ ተገለጸ። በተረኞች የሚዘወረው የኢትዮጵያ ንግድ ባንክ በማንነታቸው ብቻ ተነጥለው የሚባረሩ ሰራተኞች ቁጥር እየጨመረ ተገልጿል። በንግድ ባንክ ውስጥ አሉ የተባሉ ባለሙያዎችን ጨምሮ ከነበሩበት ቦታ እንዲለቁ የማድረግ ስራ በሆዴድ ተጠናክሮ ቀጥሏል። በተለይ በኦሮሞ አካባቢ ከተሞች የሚገኙ እንዲሁም በአዲስ አበባ አንዳንድ ቅርንጫፎች የሚገኙ የአማራ ተወላጆችና ሌሎች ብሔሮች ላይ ከስራ የማባረር ዘመቻ ተከፍቶባቸዋል። በአዳማ ናዝሬት ንግድ ባንክ የሚሰሩ የአማራና ሌሎች ብሔሮች ተወላጆች በባንኩ አመራሮች እየተፈጸመ ያለው ግፍ እየከፋ መምጣቱን ሰራተኞች ይናገራሉ። በዋናነት ሰራተኞችን በማንነት እየለዩ የማባረር ስራ የሚሰራው በባንኩ ቅርንጫፎች አመራሮች ባሉና በዋናው መስሪያ ቤት ባሉ አመራሮች የተረኞች ሰንሰለት ሲሆን በቅርቡ በቅርንጫፉ የቢዝነስ አስተዳደር ውስጥ በምክትል ቦታ ላይ የነበሩ አመራሮችና ባለሙያዎች ተባረው በምትኩ ከወለጋ የመጡ የኦነግ ሰዎች እንዲተኩ መደረጉ ታውቋል። የኢንፎርሜሽን ቴክኖሎጂውን የሚመሩ ባለሙያዎችና አመራሮች እንዲነሱ የተደረጉ በምትካቸው ምንም እውቀት በሌላቸው ተረኞች እየተተኩ መሆኑ ተሰምቷል። እንደ ጥቅል በባንኩ የተረኞች ሰንሰለት አማካኝነት ከቅርንጫፍ መስሪያ ቤቶችና ከዋናው መስሪያ ቤት ሰራተኞች በማንነታቸው ብቻ ተለይተው እየተባረሩ በምትካቸው ባለጊዜዎች እየተተኩ መሆኑን ከአዳማ ናዝሬት ቅርንጫፍ ያሉ ሰራተኞች ያደረሱት መረጃ ይጠቁማል። ሰሞኑን የአዲስ አበባ መግቢያ ላይ አረንጓዴ ቢጫ ቀይ አልባሳትን የለበሱ ተሳፋሪዎችን ከአውቶቡስ እየመረጡ አስወርደው ማፈናቸው ተነገረ። ሰረኛው አገዛዝ ትናንት እዚያው ኬላ ላይ አውቶቡስ ሙሉ ሰው አስወርደው ማሰሩ ተከትሎ ህብረተሰቡ ክፉኛ ቁጣው እንዲቀሰቀስ ሆኗል። ደብረ ብርሃን ድረስ ተጉዘው ከሰሜን ኢትዮጵያ ወደ አዲስ አበባ እየመጡ የነበሩ መንገደኞችን ሁሉ ከቀጠናኞቹ አስቆሟቸዋል። ነገ በሌሎች የአማራ ከተሞች እየዞሩ ፊታቸውን ወደ አዲስ አበባ ያዞሩ ተሽከርካሪዎችን ሁሉ ከመናኸሪያ እንዳይወጡ ያግዳሉ። ከየትኛውም የአማራ ከተማ አዲስ አበባ እያለ ሲጠራ የተገኘ አውታንቲ ሁሉ በሽብር የሚከሰስ የፖለቲካ እስረኛ እንደሚሆን አያጠያይቅም። ከነገ በስቲያ ከአዲስ አበባ ወደ ሌሎች የአማራ ከተሞች የሚደረግ የአውሮፕላን በረራ ሁሉ ይቋረጣል የሚል ስጋት እንዳለም ማህበረሰቦች ይናገራሉ። ጠባቦቹ ራሳቸውን ከኢትዮጵያ የመገንጠል የግማሽ ምዕተ ዓመት ህልም አላቸው። ይህንን ህልም ድንገት እጃቸው ላይ የወደቀውን ስልጣን ተጠቅመው ራሳቸውን ከመላው የኢትዮጵያ ሳይሆን ከሰሜን ኢትዮጵያ ብቻ ወደ መገንጠል እቅድ እየቀረጸሩት እንደሚገኝ ምሁራን ይናገራሉ። ለዚህም ነው ራሳቸውን ከአማራ ለመገንጠል እየሰሩ የሚገኙት በቀጣይ ወያኔም ትግራይን ይዞ እንዲሸበለል ያበረታታል ያስገድዳታልም። ይህ የኦዴድ የማያባራ የዘወትር ህልሙ ነው ሲሉ ይገልጻሉ። ከተለያዩ የሰሜኑ ክፍል ወደ አዲስ አበባ እየተጓዙ የነበሩ ተጓዦች ደብረ ብርሃን ከተማ ተከልክለው መቆማቸው ታውቋል። ኦዴድ የግንጠላ ኃይሉ አንዱ አላማው የአማራውን ፍሰት መቀነስ ስለነበር መተዋጫ እያየ አለልቱ እና በቂ አካባቢ የቆሙ እንዲሁም የተመለሱ እንዳሉ በተደጋጋሚ ተነግሯል። ይህን ተከትሎ አገዛዙ የአዲስ አበባ ደብረ ብርሃን መንገድ የሳትላፊ ገደብ መጣሉ ታውቋል። በዚህም ሳቢያ ከሸዋ የተለያዩ አካባቢዎች ወደ አዲስ አበባ በመጓዝ ላይ የነበሩ ተሳፋሪዎችን ይያዙ በርካታ ያሉ ተሽከርካሪዎች የመንግስት ኃይል ነኝ ያለ አካል አግዷቸው ይገኛል። ተሽከርካሪዎቹ ከሸኖ በላይ የሰዓት ገደብ ተደርጓል በማለት 9 ሰዓት ገደማ በአገዛዙ ቁጥረኛ ኃይሎች ታግደው ይገኛል። አሁን ላይ ተሳፋሪዎቹ እየተጉላሉና ምላሽ እንዳልሰጣቸው ከቦታው መረጃ ደርሶናል። በአገዛዙ ኃይሎች የሚደገፈው ተረኛው ኦዴድ ሆነስ በደርግና በህዋት ዘመን እንኳን ሊተገበረው ያለመው በማይችል ደረጃ አድማሱን እያሰፋ እንደሚገኝ የጥቃት ሰለባዎች ይገልጻሉ። የምስራቅ አማራ ፋኖ ከህዋት ጋር ከወነግ ጋር ግንባር ለግንባር ተፋጥጦ የሚገኝ ቢሆንም ፋኖ ከቦታ ቦታ እንደ ልቡ ተንቀሳቅሶ መስራት የማይችልበት ሁኔታ ውስጥ ነው ሲሉ የሰራዊቱ የጤና ቡድን ኃላፊ አቶ አንዷለም ሰንደው ገለጹ። አቶ አንዷለም እንደሚሉት የምስራቅ ፋኖ ከሌሎች ከጎንደር ከሸዋ እና ከጎጃም የአማራ ፋኖች ጋር ተገናኝቶ ውይይት እንዳያደርግና የአማራ ፋኖን አንድነት እውን እንዳይሆን አገዛዙ አመራሮቻቸውንና አባላቶቻቸውን እያፈነ ይገኛል ብለዋል። የምስራቅ አማራ ፋኖ ከዘመቻው ጎን ለጎን አገዛዙ ለራሳቸው ንጹሃን ህክምና እየሰጠ መቆየቱን አሁንም እየሰራ እንደሚገኝ የጤና ቡድን ኃላፊው ተናግረዋል። ይሁን እንጂ አሁን ባለው ነባራዊ ሁኔታ የባለሙያ እጥረት ስለገጠመ ምቹ ሁኔታና ጊዜ ያላቸው ባለሙያዎች ምስራቅ አማራ ፋኖን በመቀላቀል አገልግሎት እንዲሰጡ ጥሪ አስተላልፈዋል። የራያ ህዝብ በአገዛዙና በህዋት የተቀናጀ ሴራ የከፋ በደል እየደረሰበት መሆኑ ተገለጸ። የጥቃት ሰለባ ነዋሪዎች ጊዜው በገፋ ቁጥር በራያ ህዝብ ላይ የሚደርሰው መከራ በርቷል፣ አገዛዙም ስቃዩን ጉዳይ አላደረገውም ሲሉ ወቅሰዋል። አላማጣና አካባቢ በህዋት ኃይል ስር ከወደቀ ህዝቡን ከመኖሪያ ቀየው ከተፈናቀለ በያዝነው ሐምሌ ድፍን አመት ተቆጥሯል። አገዛዙ አካባቢውን ነጻ በማድረግ ይመልስልናል የሚል ተስፋ በህዝቡ ውስጥ የነበረ ቢሆንም አሁን ግን ኮሌዱ አገር አፍራሽነቱን ያንን እምነት አሳጥቶናል ብለዋል። የቡድን ኃይል ሳይቀር በሚገባ እናውቃለን፣ በቀላሉ መደምሰስ የሚችል ነው የሚሉት ነዋሪዎቹ አገዛዙ ግን ይህንን ለማድረግ አልቻለም፣ ስለሆነም ለስቃይ ዳርጎናል ሲሉ ተደምጠዋል። አካባቢው የማሽላ ምርት በስፋት የሚመረትበት መሆኑን አውስተው የዘር ወቅት እንዳለፋባቸውም ጠቁመዋል። ይህን ተከትሎ በሚቀጥለው አመትም ህዝቡ ከፍተኛ የሆነ ረሃብ ውስጥ ይወድቃል የሚል ስጋት ተጋርጦባቸው ይገኛል። በአሁኑ ወቅት ቡድኑ ራያ ቆቦ ውስጥ 11 ቀበሌዎችን በሙሉና በከፊል መያዙን አንስተዋል። እስካሁን በጠቅላላው ካላማጣና ዙሪያው ከ150,000 በላይ ህዝብ በአገዛዙ መፈናቀሉንም አውስተዋል። በማነሳቸው ብቻ በአገዛዙ ከቀያቸው ተፈናቅለው ወደ ምዕራብ ጎጃም የገቡ ወገኖች ወቅቱን ጠብቆ እርዳታ ባለመድረሱ መቸገራቸውን ተናገሩ። ከኦሮሞና ከቤኒሻንጉል የተለያዩ አካባቢዎች በአማራዊ ማንነታቸው ብቻ ከቀያቸው ተፈናቅለው ወደ ምዕራብ ጎጃም የገቡ ወገኖች ወቅቱን ጠብቆ እርዳታ ባለመድረሱ ለከፍተኛ እንግልት ተዳርገናል ብለዋል። አገዛዙ ድጋፍ ባላቸው ጥይታጠቁ አሸባሪ ኦነጋያን የጉንዝ የሽፍታ ቡድን በተደጋጋሚ በሚከፍትባቸው ዘር ተኮር ጥቃት በርካቶች ተገለውባቸዋል፣ ብዙዎችም ቆስለዋል። ይህንን ተከትሎ ካዳጋው የተረፉ ከ3000 በላይ አማራዎች ካለፈው አመት ጀምሮ እስካሁን ወደ አማራ ክልል ምዕራብ ጎጃም ዞን መግባታቸው ተገልጿል። ከነዚህ መካከል ከ10000 የማያንሱት በደቡብ ሜጫ ወረዳ መሃል ገነት አካባቢ እንደሚገኙ ገልጿል። በመሃል ገነት ያሉ ተፈናቃይ አማራዎች በመንግስት የሚላከው ሰብአዊ እርዳታ እስከ 4 ወር ድረስ እየቆዩ ስለሚመጣ ለከፍተኛ ችግር ተዳርገናል፣ አገዛዙም ዞር ብሎ ሊያይም አልቻለም ብለዋል። ዘመኑ የሚመለከተው አካል ያለንበት ሁኔታ ተደክል ተረድቶ አስቸኳይ ሰብአዊ ድጋፍ ያደርግልን ይገባል ሲሉ ጥሪ አድርገዋል። በተመሳሳይ በሰከላ ወረዳ ግሻባይ የሚገኙ ተፈናቃዮችም ያሉበት መጠለያ ዝናብ ስለሚያስገባ ለብርድና ለህመም መጋለጣቸውን በመግለጽ ወረዳው ችግራቸውን ስላልፈታላቸው ህብረተሰቡ ችግራችንን አይቶ የሚችል መርዳት የሚችልበትን አግባብ ያመቻችልን ሲሉ ለህዝብ ጥሪ አቅርበዋል። በወረታ ከተማ እየተከሰተ ለሚገኙ የትራፊክ መጨናነቅ በዋናነት ምክንያት እየሆነ ያለው የከተማው የተሽከርካሪዎች መንገድ ጥበት እንደሆነ የወረታ ከተማ ነዋሪዎች ይገልጻሉ። አገዛዙ ለማት የተነፈጋት ወረታ መንገዷ ጠባብ ከመሆኑም የተነሳ ከፍተኛ ቁጥር ያላቸው ተሽከርካሪዎችና እግረኞች መንገዱን በጋራ ሲጠቀሙ ይስተዋላል። በዚህ ምክንያት በተደጋጋሚ የትራፊክ አደጋ እየተከሰተ ሲሆን በርካታ ሰዎች ለህልፈተ ህይወትና ለከፋ የአካል ጉዳት እየተዳረጉ እንደሚገኝ ተገልጿል። ስለሆነም መንገዱ ለከተማዋ እድገት የሚገታና በከተማው የሚኖረውን ከፍተኛ ቁጥር ያለው ህዝብ ያላማከለ መንገድ በመሆኑ የወረታ ከተማ ህዝብ ምሬቱን በብሶት እየገለጸ ይገኛል። በሆሮ ጉድሩ ዞን አንድ የኦነግ አባል መገደሉን ተከትሎ የቡድኑ ደጋፊ ቄሮች አማራዎችን እያሳደዱ መሆኑ ታወቀ። በሆሮ ጉድሩ ዞን ኡሙሩ ወረዳ በገጠር ቀበሌ አንድ የኦዴድ ኦነግ አባል መገደሉን ተከትሎ የቡድኑ ደጋፊ ቄሮች ያለበደላቸውና በማያውቁት ነገር አማራዎችን እያሳደዱ መሆኑን መረዳት ተችሏል። አንድ የአሸባሪውና የወራሪው ኦነግ አባል ከኡሙሩ ከተማ 2 ሰዓት በሚወስድ የገጠር አካባቢ ባለበት በጸጥታ አካላት መገደሉ ተሰምቷል። አስከሬኑ ወደ አሙሩ ከተማ መምጣቱን ተከትሎ የሽብር ቡድኑ ደጋፊ ቄሮች አማራዎችን በሚያውቁትና በሌሉበት ነገር እንዳስገደሉ አድርገው በውሸት በማስወራት በከተማው የዞሩ ቤታቸውን በድንጋይ በመደብደብና በማፈናቀል ላይ መሆናቸው ተገልጿል። ማለት የሚሉት መንግስት የሌላቸው ንጹሃን አማራዎች ከቀብር በኋላም ከፍተኛ ጥቃት ይፈጸምብናል የሚል ስጋት እንዳላቸው ገልጿል። ከጥቃቱ ያመለጡ አባትና በከበባ ስር ያሉ እናትን አነጋግሮ እንደተረደው በአካባቢው ያሉ የፌደራል ፖሊስ አባላት ደርሰው እየታደጓቸውም እንዳልሆነ ተናግረዋል። ለአንድ ተሳዳጅ አባት ስልክ ቢደወልም ስልካቸው በገዳዮች እጅ መግባቱ ተረጋግጧል። ሰውየው ስለመገደላቸውና ስለመምለጣቸው ለጊዜው በቂ መረጃ ለማግኘት አልተቻለም ተብሏል። ለሰዓቱ የነበረን ዜና ይህንን ይመስል ነበረ። ከቀሪ የፍኖተ ዝግጅቶቻችን ጋር አብራችሁን ቆዩ።
ከናቢ እስራኤል ሰማይ ደፈረሰ ወደም ሳር ቅጠሉ ምድሬን አስታወሰ አገሬ ትዝታሽ ለቀሰ አገሬ ትዝታሽ ለቀሰ የጎዳናው አፈር ተደርና ሸዋ ይቆረቆራል ወይኔ መንገድዬ የባይተዋር እንባ እንዲቀደቦ ይመለስ ካገሩ ይታረከዋል ከናቢ እስራኤል ሰማይ ደፈረሰ
አድማጮቻችን በማስከተል አምሮ በለጠ ከአዲስ አበባ የላኩልንን ጽሑፍ እናሰማለን። ሁሉን አሳታፊ የሽግግር መንግስት ምስረታ የኮሎኔሉን ኦሮሞማ ኢትዮጵያን ያፈርስ እንደሆን እንጂ የኢትዮጵያውያንን ኢትዮጵያ ይታደጋል እንጂ አያፈርስም። ኮሎኔል አብይ የወያኔ የማደጎ ልጅ ነው። ኮሎኔሉን ከማመን ከተራራ አናት ላይ የሚንገዋለል ጉምን ለመጨበጥ መሞከር ይቀላል። አብይ ዴሞክራሲያዊ ለውጥ ያበጣል ብሎ መጠበቅ ከምድረ በዳ ላይ ጤፍ ዘርቶ ምርት ከመጠበቅ የተለየ አይሆንም ወዘተ የሚሉ መልእክቶች ከአራት ዓመታት በፊት የበርካታ አገር ወዳድ ኢትዮጵያውያንን ጩኸት እንደነበር አስታውሳለሁ። ሰሚም አድማጭም አልተገኘም እንጂ ኮሎኔሉ በዘረኝነቱ በጸረ ኢትዮጵያነቱ በጸረ ህዝብነቱ በውሸታምነቱ በህዝብ ንቀቱ አቺ ያልተገኘለት ፈላጭ ቆራጭ መሆኑ ዛሬ ክርክርን የሚያስከፍት ጉዳይ እንዳልሆነ ተግባሩም ሆነ አንደበቱ እየመሰከረበት ነው። በሽዎች የሚቆጠሩ አማራዎች በወለጋ በደራ በሸንኮራና አጣዬ መንግስታዊ መዋቅሮችን አሳታፊ ባደረገ ሁኔታ ከተፈጸመው ጭፍጨፋ በኋላ በርካታ ውሸቶችን በገጸ በረከትነት እያቀረበልን ይገኛል። ኮሎኔሉ በንጹሃን ደም ሰክሯል፣ የማርያምን ጸድቅ የሰረቀ ሳይጠይቁት ይለፈልፋል እንዲሉት አይነት የባጥ ቆጡን መቀባጠር ጀምሯል። የብልጽግና ፓርቲ አለ ኮሎኔሉ ከሰሞኑ ወደ መድረክ ብቅ ብሎ በኢትዮጵያ ምድር አቻ ያልተፈጠረለትና ያልተገኘለት ፓርቲ ነው አለ። በህዝባዊና አገራዊ ራዕዩ እንዲሁም የፖለቲካ ፕሮግራሙ ከማንም የማይወዳደር ነው አለ። ያፓንና መይሶንን ጨምሮም አከለበት። እውን ይሄ የኢትዮጵያን ህዝብ ንቀት ካልሆነ በስተቀር እንደዚህ ይባላልን? ጥያቄያችን ነው። የህዝብ ንቀቱ ወጥሮት ከሆነ ደግሞ በቀጥታ አሁን እኔ ለእናንተ አንሸነውን ብሎ ድንቆሮች ናችሁ ቢለን የተሻለ ነበር። እንደ ኢትዮጵያ ህዝብ የዛሬው አረዳድ ከሆነ አብይ ብልጽግና ብልጽግና አብይ ሆኖ የአንድ ፈላጭ ቆራጭ ፓርቲ መሆኑን ያውቃል። በእርግጥም የኮሎኔሉን አቻዎች በዚህ ዘመን ካሉት ፈልጎ አቻ ማግኘት ይከብዳል። ወደ ቀድሞዎቹ የዓለማችን መጥፎ ገዢዎች የጀርመኑ ሂትለር፣ የደቡብ አፍሪካው ፒተር ቦታ ወይም የኡጋንዳው ኢዲ አሚን አቻዎቹ ናቸው ይባል እውነቱ እንጂ ሐሰትን ወይም ግነትን መናገር ሊሆን አይችልም። ኮሎኔሉ በዚህ ብቻ አላበቃም። እንደ መሪ የሚናገረውንና የማይናገረውን መምረጥ አለመቻሉን የተመለከቱ በርካታ ሰዎች ሰውየው ከሀገርና ከህዝብ ይልቅ ለግል ስልጣኑ ተጨናቂ በመሆኑ የጭንቅላቱ ብሎኖች እየተነቃነቁ ወጥተዋል የሚሉትን በግሌ ላለማመን እየከበደኝ መጥቷል። የኮሎኔሉ የተለመደ የህዝብ ንቀቱንና እብሪቱን እንዲሁም የፖለቲካ ድንቁርናውን ያሳየበትን አጉራ ዘለል መልእክቱን ያዳመጡ ወገኖች አሁንስ ወጥረገጠ ሲሉ ተደምጠዋል። ኮሎኔሉ ወደ መድረክ ብቅ ብሎ የወቅቱ የአገሪቱ ተጨባጭ ሁኔታ የግድ ከሚለው የሽግግር መንግስት ምስረታ ጥያቄ ላይ ሲያብዝ ተደምጠዋል። የሽግግር መንግስት ምስረታ ጥያቄ ከንጉሱ ውድቀት ጀምሮ ለ50 ዓመታት ተጠይቋል። ጥያቄዎቹም አሉ ሲል አፈዘ። ከዚያም የሽግግር መንግስት መንግስታዊ መዋቅሮችን ማፍረስ ብቻ ሳይሆን ሀገርንም ማፍረስ ነው ሲል ያብየን ወደምየን እንዲሉ አፈዘበት ተሳለቀበትም። ኮሎኔሉ በዚህ የሽግግር መንግስት ምስረታ ጥያቄን በማጣጣል ላይ ብቻ አላቆመም። የሚቃወሙኝ ሁሉ ቀበሌ እንኳን መርተው አያውቁም ሲል የፖለቲካ ጨቅላነቱንም ነገረን። ለኮሎኔሉ ለጊዜው ለዚህ ጨቅላ አባባሉ የተናገረ ሁሉ አዋቂ፣ ዝም ያለ ሁሉ መሀይም አይምሰል ተማለት ያለፈ ሌላ የምለው የለኝም። የሽግግር መንግስት ምስረታ ጥያቄ አዎ 50 ዓመታትን አስቆጥሯል። ከንጉሳዊው አገዛዝ ውድቀት ዋዜማ አገራቸውንና ህዝባቸውን በሚጠሉ ሳይሆን በሚያፈቅሩ ብርቅዬ የኢትዮጵያ ልጆች የተነሳና በህዝብ ውስጥ የሰረጸና ህዝብን ዳር እስከ ዳር ያነቃነቀ የህዝብ ጥያቄ ነበር፣ ዛሬም ነው። የሽግግር መንግስት ምስረታ ጥያቄ በዚያን ዘመን የተነሳው የወቅቱ የአገሪቱ ተጨባጭ ሁኔታ የግድ የሚለው ስለነበር ብቻ ነው። በንጉሱ አገዛዝ ዘመን ያገሪቱ ህዝብ መለከታዊ ኃይል ነኝ በሚል አገዛዝ የተተበተበ ስለነበረ ንጉሱ አይከሰስ ሰማይ አይታረስ በሚል ኋላቀር አስተሳሰብ የተሸበሰ ስለነበር ኢትዮጵያ የጥቂት መሬት ከበርቴዎች አገር ስለነበረች ብዙዋን ህዝብ ድሃና የባለርስቶች ጽፈኛ ስለነበር የዲሞክራሲ ባህልና ዲሞክራሲ በራቸው የተከረቸመ ስለነበር ሐሳብን በነጻነት የመግለጽ የመናገር የመጻፍ የመሰብሰብ የመደራጀት ዲሞክራሲያዊ መብቶች እግድ የተጣለባቸው ነበሩ። ወደ ዲሞክራሲና ዲሞክራሲያዊ ባህል ግንባታ ወደሚደረግ የስር ነቀል ለውጥ ለመድረስ በሽግግር መንግስት ምስረታ ሂደት ውስጥ ማለፍ ወቅቱ የግድ የሚልበት ጊዜ ነበር። እንደ አለመታደል ሆኖ ፋሽስታዊው ደርግ 120 የበላይና የበታች ወታደራዊ ሹማምንቶች በዙሪያው ኮልኩሎ የለውጥ ሐዋሪዎቹ እኛንን ብለው በመሳሪያ ኃይል የን ህዝባዊ ጥያቄ ያክሽፈው የኢትዮጵያ የዛሬው አስከፊ ገጽታ ከዚህ ውጥንቀት ውስጥ እንዲገባ ካደረጉት በርካታ ምክንያቶች ውስጥ ጥንስሱ ከዚህ የጀመረ ነበር። ለዚህ ነው ኮሎኔል መንግስቱና አገዛዙ የለውጥ ሂደቱን በማጨናገፍ ለዘመኑ ዘረኞችና ጸረ ኢትዮጵያ ኃይሎች ሁኔታዎችን አመቻቸላቸው እየተባለ የሚወቀሰው። ይህ መጥፎ የታሪክ ድግግሞሽ በ1983 ዓመተ ምህረት ወያኔ ወአዴን ኦዴድና ደኢህዴን የትኛውንም ተቃዋሚ ኃይል የሀገር ሽማግሌዎችን የሃይማኖት አባቶችን የሙያ የሲቪክ ማህበራትን ወዘተ ሳያሳተፉ ብቻቸውን የሽግግር መንግስት መስርተናል ብለው ስህተቱን ደገሙት። በ2010 ዓመተ ምህረት ኮሎኔሉ የድርጅቶቹን ስም ብቻ በመቀየር ራሱን ካደራጀ በኋላ የምን ሽግግር ነው እኔው አሻግራቸዋለሁ እንጂ ብሎ ለሶስተኛ ጊዜ ስህተቱን ደገመው። ለዚህ ነው የግማሽ ምዕት ዓመታቱ የኢትዮጵያና የዜጎቿ ጉዞ ከድጡ ወደ ማጡ ነው የሚባለው። ለዚህ ነው አሻሮ የምትበላው አይጥ ብትሄድ ብቅል የምትበላው አይጥ መጣች ከሚሉት አባባል ጋር የአምሳ ዓመታቱን የኢትዮጵያንና ኢትዮጵያውያንን ጉዞ ብዙዎች የሚያመሳስሉት። ዘር ቆጠራንና ዘረኝነትን እንዲሁም ጥላቻን አንግሰውበታል። ሰብአዊና ዲሞክራሲያዊ መብቶች ተቀብረዋል። ሐሳብን በነጻነት መግለጽ የማይታሰብ ሆኗል። መሰብሰብ፣ መደራጀት ደብዛው ጠፍቷል። አትግደሉን የማለት መብት እንኳ ታግዷል። በህይወት የመኖር መብት ደብዛው ጠፍቷል። ዜጎች እንደ እንስሳ በማንነታቸው ይታረዳሉ፣ ይገደላሉ። የህግ ከለላ እንዳይረግ የህግ የበላይነት ተደፍጥጧል። መንግስት የመንግስትነት ባህሪው ወደ መንግስታዊ ሽብርተኝነት ተቀይሯል። በዚህም በምድር ላይ የተወገዘውንና ትልቁ የሚባለውን ጄኖሳይድ ወይም የዘር ፍጅት ፈጻሚና አስፈጻሚ ሆኗል። ይህን ቅጣም ባሩ የጠፋ ያገራችንን ሁኔታ በመለወት የኢትዮጵያ ልዕልና እና የዜጎቿን ህልውና ማስጠበቅ ወደሚቻልበት ዲሞክራሲያዊ ስርዓት ለመሸጋገር ከ1966 ዓመተ ምህረት በበለጠ በዛሬው ጊዜ የሁሉን አሳታፊ የሽግግር መንግስት ምስረታን ወቅቱ ግድ የሚለው መሆኑን ሁሉ ኢትዮጵያዊ በውል ሊያጤነው ይገባል። የሽግግር መንግስት ምስረታ በዛሬው ጊዜ እንደ ኮሎኔሉ የሚፈዝበት ወይም የሚቀለድበት ጉዳይ አይደለም። ስለጠሉት ወይም ስለፈሩት ይቀር የሚባል ጉዳይ አይደለም። በተባበረ የህዝብ ትግል እንጂ በልመና የሚገኝ አለመሆኑንም መረዳት ይገባል። የኢትዮጵያውያን የዛሬው የትግል አቅጣጫ ሊመነጭ የሚገባው እያንዳንዱ ኢትዮጵያዊ አገሩን፣ ሰብእናውን፣ ቋንቋውን፣ ሚስቱንና ልጆቹን የሚያፈቅረው ከዓለም ሁሉ የተለዩ ሆነው ሳይሆን የራሱ በመሆናቸው ነው ከሚለው ትልቅ አባባል መሆን አለበት። ታዲያም እያንዳንዱ ኢትዮጵያዊ ለሀገሩ፣ ለክብሩ፣ ለነጻነቱ፣ ለወገኖቹ ህልውና መክፈል የሚገባውን መስዋዕትነት ሁሉ ለመክፈል ራሱን ማዘጋጀትና ወደ ትግሉ በመግባት ሁሉን አሳታፊ የሽግግር መንግስት ምስረታን በትግሉ ማዋለድ አለበት። ሁሉን አሳታፊ ለሆነ የሽግግር መንግስት ምስረታ ለምን እንታገልለታለን? ለምንስ ኢትዮጵያና ልጆቿ ህልውና ማስጠበቂያ ነው ይባላል? ለምንስ ወደ ዴሞክራሲያዊ ስርዓት መሸጋገሪያ ድልድይ ተባለ? ለምንስ ወቅቱ ግድ ይለዋል ተባለ? ለሚሉ ጥያቄዎች ምክንያቶቹን እንደሚከተለው ላቅርባቸው። እነሆ፣ አንደኛ፣ የኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ችግሮች አምባገነንና ዘረኛ በተፈራረቁ ቁጥር ይበልጥ እየተጠላለፉና እየተወሳሰቡ መጥተዋል። ይህ የአንድ ፈላጭ ቆራጭ አገዛዝ ለረጅም ጊዜ መንሰራፋት በርካታ ችግሮችን ቀፍቅፈውብናል። ተወደደም ተጠላም እነዚህን የተጠላለፉና የተወሳሰቡ ዘርፈ ብዙ ችግሮችን አንድ የፖለቲካ ድርጅት ብቻውን የሚፈታቸው ባለመሆናቸው አካታችነትንና አሳታፊነትን መርህ ባደረገ ሁሉን አሳታፊ የሽግግር መንግስት መስረታን የግድ የሚል መሆኑን መረዳትና ማጤን ይገባል። ሁለት የአውራ ፓርቲ ወይም የአንድ ፓርቲ ነጋሲነት ጸረ ዴሞክራሲ መሆኑን እንደተጠበቀ ሆኖ በተለይ በኢትዮጵያ ሀገራችን ዴሞክራሲና የዴሞክራሲ ባህል ባጥሙ እንዲደፋ አድርጎታል። ዴሞክራሲና የዴሞክራሲ ባህል ማለት አንድነትና ልዩነትን በመቻቻል ጥበብ ለሀገርና ለወገን የተሻለ ለውጥ ለማምጣት የሚከድበት ጎዳና ነው። በግማሽ ምዕተ ዓመታት የኢትዮጵያ አገዛዞች ታሪክ ውስጥ ኢሰፓ ለ17 ዓመታት፣ ኢህአዴግ ለ27 ዓመታት፣ ብልጽግና ለ4 ዓመታት በገዥነት ሲቆዩ የአካታችነትና የአሳታፊነት በርን ከርችመው ነው። ይህ አይነት አገዛዝ ጸረ ዴሞክራሲ ተብሎ ብቻ የሚቀር እንዳልሆነ ከኢትዮጵያ ተጨባጭ በርካታ ድምዳሜዎችን መዘርዘር ይቻላል። ድምር ውጤቱ የኢትዮጵያ ሀገራችንና የልጆቿን ህልውና ከጥያቄ ውስጥ እስከ ማስገባት ደርሷል። ከሀገርና ከህዝብ የበለጠ ምንም የለምና ሀገራችንን ከጥፋት ህዝባችንን ከእልቂት መታደጊያው ብቸኛው አማራጫችን የሽግግር መንግስት በአስቸኳይ መመስረት መሆኑን ወቅቱ ይናገራል። ሶስተኛ በሀገራችን ኢትዮጵያ እጅግ የተዛባና ፈር የለቀቀ የቅራኔ አፈራረጅ በስፋት ተንሰራፍቷል። መረን እየለቀቀ መጥቷል። ከቅራኔ አፈራረጅ ላይ የሚፈጠር ስህተት መፍትሄ የሚባለውም የተሳሳተ እንደሚሆን የኢትዮጵያ ሁኔታ ቁልጭ አድርጎ ያሳየናል። እንዳለመታደል ሆኖ በኢትዮጵያ የተፈጠሩ የብሔር ብሔረሰብ ድርጅቶች የችግሮች ሁሉ ፈጣሪ የሆነው ጨቋኝ አገዛዝን ወደ ጎን ትተው ህዝብን ጠላት ብለው መፈረጃቸው አሳፋሪም ትልቅ ስህተትም ነው። ይህ ደግሞ የራሳቸውንም ዓላማና ትግል ከዴሞክራሲ መርህ ጋር እንዲጣረስ ወይም እንዲጋጭ አድርጓቸዋል። ሀገራዊ አመኔታን ማሳጥቷቸዋል። የኦሮሞና የትግራይ ጠባቦችን ጸረ አማራ ሆኖ መሰለፍን በአስረጅነት መጥቀስ ይቻላል። እነዚህ የቅራኔ አፈራረጃቸው መሳሳትና ትክክል አለመሆን ብቻ ሳይሆን መፍትሄ ብለው የወሰዱትና እየወሰዱት ያለው እርምጃ ራሳቸው ከብሔር ብሔረሰብ ታጋይነት ይልቅ ወደ ጄኖሳይድ ወይም የዘር ፍጅት ፍጻሜነት ቀይሯቸዋል። ይህ ተግባር አገዛዙንም ይጨምራልና የሽግግር መንግስት ምስረታውን የግድ ማለት ብቻ ሳይሆን በአጣዳፊ መሆን እንዳለበትም የግድ ይላል። አራተኛ ይህ በጎሳና በብሔረሰብ እየተቧደኑ ስልጣንን በወርተረኝነት መቀራመት አናሳ በሚባሉ ጎሳዎችና ቡድኖች ላይ እየደረሰ ያለው መዋጥ፣ መጨቆን፣ የሰነ ልቦና ጫና እንዲሁም ድፍጠጣ መዘንጋት በአስቸኳይ መቆምና መገታት ያለበት ሁኔታ ነው። ኢትዮጵያ የኦሮሞው፣ የትግሬው ወይም የአማራው አገር ብቻ እስክትመስል ድረስ በአናሳዎች ላይ እየደረሰ ያለው ጭቆና በዝቷል፣ አስከፊም ሆኗል። እነዚህ አናሳ የሚባሉ ዜጎች ዴሞክራሲያዊ መብቶቻቸው ሊከበሩና እውን ሊሆን የሚችለው የዴሞክራሲ ስርዓት መሸጋገሪያ ድልድይ የሆነው የሽግግር መንግስት ሲመሰረት ብቻ ነው። አምስተኛ ኢትዮጵያ እየደረሱባት ካሉ በርካታ ጉዳቶች ውስጥ የሰብአዊ ሀብት ውድመት በግንባር ቀደምትነት ተጠቃሽ ነው። ዛሬ ሁሉም መንግስታዊና የግል ተቋማት በተንሰራፋው ዘረኝነት ሳቢያ በዘርና ጎሳ በሚመለመሉ ደናቁርቶች የተሞላ ነው። ከዚህ አይነት የሰው ኃይል አመዳደብና አመላመል እድገትና ልማት ይገኛል ተብሎ አይታሰብም። ዴሞክራሲና የዴሞክራሲ ባህል በሁሉም የልማትና አገልግሎት ሰጭ ተቋማት ውስጥ መሬት እስካልረገጠ ድረስ ስራና ሰራተኛ የሚገናኙበት መንገድ ዝግ ነው። ችሎታ፣ ልምድ፣ ብቃት፣ ስነ ምግባር ብቸኛ መስፈርቶች አድርጎ ከማይጠቀም ተቋም ውድቀትን እንጂ እድገትና ልማትን ማግኘት አይቻልም። ዛሬ በሀገራችን ተጨባጭ ሁኔታ ስራና ሰራተኛ ድልድል ከደቡብ አፍሪካው አፓርታይድ በነጮችና ጥቁሮች መካከል ከነበረው ግንኙነት የተለየ አይደለም። ይህን ለመቀየር ዴሞክራሲ መንግስትንና ዴሞክራሲያዊ አሰራርን በአገሪቱ ማስፈን ጊዜ የማይሰጠው ጉዳይ ከሆነ ከራርሟል። የሽግግር መንግስት ምስረታን የግድ ከሚሉ በርካታ ሁኔታዎች ውስጥ የሰብአዊ ሀብት ላይ እየተፈጸመ ያለውን ግድያና ጭቆና ማስቆም የሚችል አሰራርን አዋላጅ ስለሚሆን ነው። ስድስተኛ በስልጣን ያለው ኮሎኔል ማን ነው? ምንስ እያደረገ ነው? የሚሉ ጥያቄዎች ሲነሱ የኮሎኔሉን መወገድና በሁሉን አሳታፊ የሽግግር መንግስት ምስረታን ወቅታዊነትና ተገቢነትን ያመላክተናል። ኮሎኔሉ በኢትዮጵያ ህዝብ ይሁንታ ወደ ስልጣን የመጣ ሳይሆን በባዕዳን ድጋፍና ግፊት መሆኑ ብዙ ተብሎበታል። በዚህም ኮሎኔሉ ጸረ ኢትዮጵያና ኢትዮጵያዊነት ሆኖ የተፈጠረ ነው። ኮሎኔሉ ዘረኛ ከመሆኑ በተጨማሪ መንግስታዊ መዋቅሮችን ለመንግስታዊ ሽብርተኝነትና ለጄኖሳይድ ወይም የዘር ፍጅት መፈጸሚያ ያደረ የሰውነት ባህሪውን አራግፎ የጣለ አውሬ ነው። ኮሎኔሉና አገዛዙ እንደፈጸሟቸው ወንጀሎችና የዘር ፍጅት ተግባራት ከሆነ 4 አመታት ቀርቶ ለአንድ ሳምንት በስልጣን መቀመጥ የማይገባው ልፍስፍስና አረመኔ አገዛዝ ነው። ኮሎኔሉ ለኢትዮጵያ የማይመጥን ወራዳ ነው። ሁሉን አሳታፊ የሽግግር መንግስትን ወቅታዊና አጣዳፊ ከሚያደርጉት ተጨባጭ ሁኔታዎች ከኮሎኔሉ ጸረ ኢትዮጵያ እና ጸረ ህዝብ ባህሪውና ተግባሩ የሚመዘዝም በመሆኑ ነው። አላዋቂ ሳሚ እንዲሉ ኮሎኔሉ ከሰሞኑ ወደ መድረክ ብቅ ብሎ የሽግግር መንግስት አገር ያፈርሳል እያለ ሲዛበት ያማል። እርግጥ ነው የሱን የኦሮሞማ ኢትዮጵያን ሊያፈርስ ይችላል። የኢትዮጵያውያን ኢትዮጵያን ግን ይታደጋል እንጂ አያፈርስም። ሁሉን አሳታፊ የሽግግር መንግስት ምስረታ በልመና ወይም በመለማመጥ ከማንም የሚገኝ አይደለም፣ በሁሉም ኢትዮጵያዊ የተባበረ መራር ትግል እንጂ። ስለዚህ እንተባበር፣ በህቡ እንደራጅ፣ እንታገል፣ ያለ ጥርጥር እናቸንፋለን።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። 36 قطر قلت يمتقل قداج عيزلوت عمارج ينبرن شرا عيزو كيازو عيلك كنت تفعله هلو تقلن كجمرو كغبو سادر سمتو يمنقبا عيهنم اسات انشات قال نفقوت يميت فايدا لمنا تقلن لماس جمر لمن نساسات مغنياتي هونو تسكال تفو ويمسكال تقيرو درس تقل مقتل يالبتل اكونا قداج يهونال تقل بتل ايم ارمنينا اي سباوي يهونو اقزازو اتشننا قجو اتشن لماسو قدي تزرق تقل مرارانو كباد مسواتن نتني تيقال አንዳንዶች ስብሰባ ጠርተው ንግግር ማድረግና ከገዢዎች ጋር መደራደርና መነታረግን ትግል አስመስለው ሊያቀርቡ ቢጥሩም ወይም ሰላም በሰፈነባቸው አገሮች ሊካሄድ እንደሚችለው እንብዛም ጣጣና መከራን እንደማያስከትል አድርገው ቢገምቱትም እንደ ኢትዮጵያ ባሉ አገራት የሚካሄድ ህዝባዊ ትግል የታጋዮችን ደምና ስቃይ ጠያቂ መሆኑን ደጋግመን ያየነው ነው። በሀገራችን ታሪክ አሰቃቂ ቦታ የያዘው ጸረ ሀባ ቀይ ሽብር የቅርብ ተመክሮና ምሳሌ ነው። ጨቋኝና ጸረ ዲሞክራሲ አገዛዞች ለተቃውሞ ሁሉም መልሳቸው ግድያና አፈና ነውና ትግል መራራ ሆኖ መገኘቱና መካሄዱ ሊወገድ የሚችል አይደለም። በመሆኑም ትግል ብሎ የሚነሳ ይሄንን ተረድቶና መከፈል ያለበትን መስዋዕትነት ለመክፈል ዝግጁ ሆኖ መገኘት አለበት። ያባ ትግል ብሎ ሲነሳ ይሄንን ተገንዝቦ ነበርና ምንም እንኳን እንደሚተበቀው ሁሉም በጀመረበት ቆራጥነት ጸንቶ ባይከተለም ነውስ ከዛሬ ሲመሰረት ያነሳውን ሰንደቅ እያውለበለበና ቃል ኪዳኑንም አክብሮ ቀጥሏል። የትግልን መራራነት የሚያቆሉ ምክንያት በሌለበት መከራና ስቃይ ወልፎኖበት ትግል የሚል ጤናማ ሰው እንደሌለ ያውቃል። ላያሌ አመታት ትግል በጽናት መካሄዱን ከጥፋትና ኃጢአት ሊፈርጁ የሚፈልጉ ክፍሎች ቢኖሩም ትግሉ ለረጅም አመታት እየቀጠለ ያለው የተነሱት ጥያቄዎች ባለመመለሳቸውና ጭቆናውም ባለመወገዱ ነው። ከአጼው ጊዜ ጀምሮ ምላሽ ያላገኘው መሰረታዊ የህዝብ ጥያቄ የዴሞክራሲን ይመለከታል። ኢዲሞክራሲያዊ ስርዓቶች እንዲጠፉ የተደረገው ትግል ገና ድልን አልተቀዳጀም። ያጼውን ስርዓት የተካው ወታደራዊ አገዛዝ የዋዘ አፋኝና አረመኔ ነበር። ይህም ሲወገድ ስልጣን የያዘው ደግሞ ኢዲሞክራሲያዊ ከመሆኑ በላይ ሀገርን እንደ ሀገር ሊያጠፋ የተነሳ ዘረኛ ቡድን ነው። ዴሞክራሲ ደብዝዛ ገጽታውን በአገራችን ባለመታየቱ ለዴሞክራሲ የተካሄደው ረጅም ትግል ቀጣይ ሆኖ ይገኛል። እዚህ አጠቃላይ ነጥብ ተነስተን ወደ ዝርዝሩ ስንገባ 85 ከመቶ በላይ ህዝባችን በቀጥታ የሚመለከተውና ለሀገሪቱ አድገት ዋስትና ሊሆን የሚችለው የመሬት ጥያቄ ተገቢውን ምላሽ አላገኘም። መሬት ላራሹ ዛሬም ወቅታዊና አንገብጋቢ የትግል መፈክር ሆኖ ይገኛል። ዛሬ አሁን በስልጣን ላይ ያለው ቡድን ይባስ ብሎ የሀገርን መሬት ለባዕዳን እየሸጠና አሳልፎም የናንተ ነው ብሎ ቆርሶ እየሰጠ መሆኑ ደግሞ የሚታይ ነው። ማን ቢያርሱ ድንበርን አያፋልሱ እውነትም ተረት ሆኗል። ስለዚህም ችግሩ ተባብሷል ይበልጥ ተባላሽቷል እንጂ ምላሽ አላገኘም። ዋናና የብዙሃኑ ጥያቄ የሆነው የህዝብ እኩልነትም እንኳን ምላሽ ሊያገኝ ባስከፊና ያገርን ህልውና በሚፈታተን ደረጃ ተይዟል። ኢትዮጵያን መበታተን መርሃ ግብሬ ነው ብሎ የተነሳ ወያኔ ስልጣን ከመጣ በኋላም ለጭቆኖቹ ቆም ያለው በሚል መመጻደቅ የመገንጠል አንቀጽን ህገ መንግስት በሚለው በራሱ ህገ ወያኔው ቢያፈርስም ብሔረሰብን መሰረት ያደረገ ፌዴራላዊ ስርዓት አሰፈንኩ ቢልም በመሰረቱ ጭቆናን ቀጥሎ መብትን ነፍጎና ረግጦ የራሱን ጎጠኛ የበላይነት በህዝብ ላይ ጭኖ ጠላት የሚላቸውን ብሔረሰቦችን እያጠቃ መሆኑ ተረጋግጧል። መድበለ ፓርቲም አለ ተብሎ ሲለፈፍ ከርሞ ሐቁ ይፋ ይውጣ በሚል እነሆ ያንድ ድርጅት የበላይነት ወይም አገዛዝ ይፋ ሆኗል። ሲሳይ ያለቀበት አንበጣ በድንጋይ ላይ ያርፋል እንደሚባለው የኢትዮጵያ ህዝብ እየታገለና ደሙን እያፈሰሰ በተደጋጋሚ ግን ድልና ሲሳይን እየተነጠቀ መቀጠል የግድ ሆኖበታል። ሊሆን አይችልም፣ የባሰ ሊመጣ አይችልም እየተባለ ግን የባሰው እየመጣና መብት ረገጣው መረን እየለቀቀና እየተባባሰ የአገር ሉዓላዊነት ይበልጥ እየተደፈረ ህግና ፍትህ እየተቀበሩ ግፉ ሞልቶ ተርፎ እየፈሰሰ ሲሄድ ማየት ዜጎች ተገደዋል። ታዲያ የመከራው በረዶ ሳይሟሟ የጭቆናው ጨለማ ጠፍቶ በብሩህ የዴሞክራሲ ቀን ሳይተካ እንዴት ትግልን ማቆም ይታሰባል? አመት በአመት ቢተካና ዘመን ቢለዋወጥ የአገራችን የመከራ እውነታ አልተቀየረም። ሳይታገሉ ጣይ፣ ሳይዋጉ ገዳይ መሆን አሁንም የሚቻል አይደለም። ትግል መቀጠሉ የግድ ነው። የግዴታ ግን የሁሉም ሊሆን አይጠበቅም። ግዴታውን ሊቀበሉ የሚችሉት አገራቸውንና እየተሰቃየ ያለው ወገናቸውን ከራሳቸው አብልጠው ሊያፈቅሩ የሚችሉት ብቻ ናቸው። ጀግንነትና ድፍረት ደግሞ የዚህ አይነቱ ፍቅር ውጤት ናቸው። አለበለዚያ ራስ ወዳድነት ይሰፍንና ይህም አቅፎና አብሮ የሚያመጣውን ፈሪነት ያነግሳል። ፍርሃት ሲሰፍን ደግሞ ዘፈኑ የትግል ሳይሆን የእጅ መስጠትና የፈሪ ለእናቱ መሆኑ አይቀርም። ወዳደርነት ይገናል፣ አገርና ሕዝብም ጉዳትን በከባዱ መቀበል ይገደዳሉ። በመሆኑም ጸንቶ መታገልን የሚያስቸለችሉና ከትግል መራቅን ብልህነት ወይም ብልጥነት አድርገው የሚወስዱ የተሳሳቱ ናቸው። ለሀገር ደግሞ ዜጋ የሚታገለው በኮንትራት ለተወሰነ ጊዜና ዓመታት ብቻ ሊሆን ባለመቻሉ ኢትዮጵያ በቃት ይህን ያህል ዓመት ታግለንላታል፣ ቋንቋ ትርጉም የለሽ ነው፣ ግዳጅን መተውና ቃል ኪዳንንም ማፍረስ ነው። የመለስ አገዛዝ ልጡ የተራሰ መቃብሩ የተማሰ ነው። ቁልቁል ወደ ውድቀቱ ጉዞን ጀምሯል ሲባል ውድቀቱን ትላንት ያርገው የሚለው ህዝብ የዚህ አርመኔ 19 ዓመት መቆየት የሚያቃጥለው በመሆኑ ማመን ሊያዳግተው ይችላል። በተለይም ለትግል አለሁ የሚለው ክፍል በስቶ አለመታየቱና እንደ ቀድሞ ሳይሆን ዛሬ በርካታ ምሁራን ሊያውቁ ሲገባቸው ኢትዮጵያዊነትን ትተው ወደ ጠባብነት መውረዳቸው ተመሳስሎ መኖርና በእምብርክክ መታገል ብልህነት ብለው ከወሳኝ ትግል ሲርቁ ትግልን እንመራለን ያሉት እንኳ ሊመሩ ህልውናቸውን ጠብቀው ለመቆን ሲያቅታቸው ሲያይ ሰፊው ህዝብ ቀቢጸ ተስፋ ሊያውቀው ቢነሳ የሚፈረድበት አይሆንም። ግን ጨለማው ሲበረታ ኮከቦች ይታያሉ እንደሚባለው ከደይኑ ባሻገር ተስፋ ሰጪ ክስተቶችን ማየትም መቻሉን ማወቅ ያስፈልጋል። ሆድ አምላኮችና ራስ ወዳዶች በመድረኩ ጫጫታ ቢያበዙም ሐቀኛ ሀገር ወዳዶች አሁንም በርክተው አሉ። ከሃዲና ጎጠኛ ምሁራን የፈሉትን ያህል የተጀመረውን ትግል እንቀጥላለን። ኢትዮጵያን አንክድም ለወዳችን አድረን ለወያኔ ሰግደን አንዋረድም የሚሉ በርካታ ከመሆሮች አሁንም አሉ። የትግል መሰረት የሆነው የኢትዮጵያ ህዝብ ደግሞ አሁንም ያው ኢትዮጵያዊ ያው ለውጥ ፈላጊ ያው አታጋይ ካገኘ ታጋይ ህዝብ ነው። ስለዚህም ድልን ነገ እንደምንቀዳጅነታችን ጽኑ ሆኖ በቆራጥነት ትግላችንን መቀጠል ይኖርብናል። የመለስ አገዛዝ ጎኑ እየሳሳ መጥቷል። አሌ ብሎ የሚያሰማው ጩኸት የዚህን አቅነት ገላጭ ነው። ጭምብሉን አውልቆ የአንድ ገዢ ፓርቲ ስርዓትን ማስፈኑ ጥንካሬ ሳይሆን የድካሙ ምልክት ነው። የራሱ ሙስና ዝቅጠትና ክፍፍል ለውድቀቱ እያዘጋጀው ነው። ይህ ሐቅ ሆኖ ሳለ ውድቀቱ አለመፋጠኑ የህዝብ ድርጅታዊ ይዞታ ገና በመሆኑ ነው ማለት ሐቅን መናገር ነው። ሞት ይዞ ይሞታል ነውና ከህዝብ ጎራ ተመሳስለው የገቡ የወያኔ ሰርጎ ገቦች ትግሉን ጎድተውታል። በሀገራችን ጉዳይ ጣልቃ የሚገቡ ባዕዳንም የህዝብን ትግል አጥቅተዋል። አስመሳይ ሐዋርያዎችንም ማመን አዳግሟል። ከሁሉም በላይ ግን ጠላትና ወዳጅን በቅጡ መለየት ማቃቱ ውዥንብርን መስፈኑ ለወያኔ አገዛዝ ጠቅሞታል። የመለስ አገዛዝ የኢትዮጵያና የህዝቧ ጠላት ሆኖ ሳለ እንደ ወዳጅ ታይቶ ለድርድርና ለእርቅ ሲጋበዝ በሁለገብ ትግል ሊወገድ ሲገባው ሰላማዊ ትግል ግን በገቢር ትግል ለምኔ በሆነ አቋም ሲያዝ ወዘተ አልፎም ይህን አረመኔ ቡድን ጠላት ነው ብለው በተነሱትና ህዝብን ሊያስተባብሩ በጣሩት ላይ ሲዘመትና ትግል ሲደናቀፍ 19 ዓመታት አልፈዋል። ይህን ሁኔታ በመሸፋፈን ህዝብ ለትግል አልተዘጋጀም፣ ወጣቱ ከፖለቲካ ርቋል፣ ስደት እንጂ ትግል ፈላጊ ትውልድ የለም በሚሉ ሰዎች ማጠየቂያ ፈለጋውም ስህተት መሆኑን ቢያንስ ወያኔ ሲገባና ከዚያም ወዲህ ለምሳሌ በ1997 ዓ.ም ተብረት አታጋይ ባገኘበት የተሰዋ ወጣት አሳይቷል። ብዙዋኑ ወጣት ስደትንም ያገኘና የሚፈልግ አለመሆኑም የሚታወቅ ነው። ድርጅቶች የሚጠበቅባቸውን ግዳጅ ሊወጡ ያልቻሉት ይመራሉ ሲባሉ የመደናገርና ክፍፍል ነጠብራቅ የሆኑት አለምክንያት አይደለም። እይታቸውና ርዕዮታቸው የጠራ ባለመሆኑ ነው። ከሁሉም በፊት ድርጅታዊ ይዘታቸውም ጠንካራ ካለመሆኑም ነው። የተዛባና ያልተመጣጠነ ግንዛቤና አቅም በመስፋኑ ህብረት ሲሞከር ሳይውል ሳያድር የዘይትና ውሃ ቅልቅል መሆኑ ተደጋግሞ ታይቷል። ለአመታት ትግሉን የቀጠሉትንም በግትርነትና በጀመሩበት አቋም ሙጭጭ ብሎ በመቆየት የሚከሱት ክፍሎች ደግሞ ያልተገነዘቡት ማንም ድርጅት ቢሆን ዳለው ክረምት ድልድይ ሲሰራ ወይም የዳሸን ተራራን ብርድ በስስካኔቴራ ሊጋፈጥ ሲሞክር የሚታይ አይደለም። በጽናት ትግሉን በመቀጠላቸው አቋማቸው አልተቀየረም ብለው ለምሳሌ ኢሃፓን የሚያወግዙት ክፍሎች አንድም የተደረጉትን የመርህ ግብር መሻሻሎች የማያውቁ ከመሆናቸው ሌላ በዋናው ግን ለምን ጸንታችሁ ታገላችሁ ክስ መሆኑ የሚካድ አይደለም። መሰረታዊ የህዝብ ጥያቄዎች ዛሬም ምላሽ ባለማግኘታቸው ጥያቄዎቹ ዛሬም ሲነሱ ይዘታቸው ከቶም ሊቀየር የሚችል አይደለም። መሬት ላራሹ፣ መብት ለብዙሃኑ፣ ሉዓላዊነት ለኢትዮጵያ፣ ዴሞክራሲ ለህዝብ ወዘተ ተብሎ ትግሉ ሲቀጥል ይህን ትግል ማንቋሸሽና ማጣጣል አይገባም። ይህ ደግሞ ግባችንና ዓላማችን ምንድነው? ከዚያስ መድረሻውስ መንገድ የሚሉ ጥያቄዎችን ያስነሳል። ኢትዮጵያንና አልፎም ዓለምን በአዲስ ቀኝ ገዥነት የሚረግጡና የሚበዘብዛሉና እነዚህን ማውገዙም የግድ ይሆናል። ያባ የሀገራችንን ተጨባጭ ሁኔታ እና የህዝብን ፍላጎት በማጤን በ1976 ዓመተ ምህረትም ሆነ ከዚያ በኋላ በመርሃ ግብር ደረጃ አስፈላጊ ያላቸውን ለውጦች ያደረገ ሲሆን ከመሪ ርዕዮትም አንጻር ሶሻል ወይም ህብረተሰባዊ ዴሞክራሲን ይዘቴ ብሎ ይገልጻል። ካለም አመታት አልፈዋል። ይህ ባዶ ቃል ሳይሆን በይዘቱ ዴሞክራሲ ለሰፊው ህዝብ አለገደብ የብዝበዛ ስርዓትን መጻረር ሉዓላዊነትን ማስከበር በተጨባጭ ደግሞ አርሶ አደሩን የመሬት ባለቤት ማድረግ ሰርቶ አደሩን መብት ማጎናጸፍ የሀገር አንድነትን በእኩልነት ማስፈን ዙሪያ ማረጋጋት የሚሉትን ያቀፈ ነው። ይህም ማንኛውም የሀገሪቱ ዜጋ በዴሞክራሲያዊ ስርዓት ውስጥ መብቱ ተከብሮ የሚኖርበትን ኢትዮጵያን ማለት እንጂ ያንደኛው አምባገነንነት በሌላው ላይ የሚጫንበት የሚነግስበት ማለቱ እንዳልሆነም ግልጽ ሊሆን ይገባል። ስለዚህም ያው ቢሆንም ቢመስልም አዲስ መሆኑ ደግሞ ግልጽ ሊሆን የሚገባው ነው። የህዝብ መሰረታዊ ጥያቄዎች ምላሽ አልባ በመሆናቸው በጽናትና ሳይሸራረፉ መቅረባቸው ያው ያንኑ መቀጠል ቢመስልም ቢሆንስ ማይተሰተ ነው። ተግሎ ግን አዲስ ሁኔታና ክስተትን መቋቋም ያለበት ነውና ይዘቱና መፍትሄው በዚያው መልክ የተለየ ይሆናል። ሶስት ጨቋኝ ስርዓቶች መተውብናል ቢባልም እያንዳንዳቸው የየራሳቸው ጠባይና ይዘት አላቸው። ትኩረታችንን የሚስበው የዛሬው ነውና የወረሳቸውን ችግሮች አባብሶ ቢቀጥልም የራሱን ልዩ ልዩ ችግሮች ቀፍቅፎ የህዝብና የሀገርን መከራ አበርክቷል። በዘረኝነት ወይም ጎጠኝነት ወይም በብሔረሰብ ልዩነትና ጭቆና ላይ የተመሰረተ የፖለቲካ ስርዓት በይፋ አስፍኗል። ይህ በዚህ አይነት ይዘቱና መልኩ በኢትዮጵያ የመጀመሪያው ነው ቢባል ትክክል ነው። እንዳለፉት ስርዓቶች ሁሉ ያርሶ አደሩን የመሬቱ ባለቤትነት ቢጻረርም ከሌሎቹ በተለየ ደረጃ ደግሞ የሀገርን መሬት ለሱዳን አስረክቧል። የሀገርን መሬት በርካሽ ለባዕዳን ሰጥቶ አርሶ አደሩን አፈናቅሏል። የሀገሪቱን የተለያዩ የኢኮኖሚ ዘርፎች ማለትም የባንክ፣ የኢንዱስትሪ፣ የጅምላና የችርቻሮ ወዘተ ባንድ ድርጅት የወያኔ ባለቤትነት ስር እያስኬደ ይገኛል። ባንድ ብሔረሰብ የበላይነት ላይ የተመሰረተ አገዛዝም በመሆኑ ለትግሉ ሌላ ውስብስብ ይዘትን ሰጥቷል። በምዕራቡ ኃይል የሚደገፍና ከሀገር የቅርብና የሩቅ ጠላቶችም ጋር የወገነ በመሆኑ ለተጻራሪዎቹ ማለትም ለትግሉ በቀላሉ የማይታለፍ ጋሬጣን ዘርግቷል። በብሔረሰብ ደረጃ ድርጅቶች የበዙ ከመሆኑም ሌላ የህዝብን የጋራ እንቅስቃሴ የሚያደናቅፍ ሆነው አንድም ካገዛዙ ጎን ሲሰለፉ በሌላ በኩል ደግሞ ኢትዮጵያዊነታቸውን ክደው በጋራው ትግል የማይታቀፉ ሆነዋል። ይህንንና ሌሎችንም ወያኔያዊ ክስተቶችን በማጤን ዛሬ ዋናው የሀገር ማዳንና የዴሞክራሲ ትግል የሚጠይቀውን ትግል በስልትና በቆራጥነት ማካሄድ ያስፈልጋል ማለት ነው። ያባ ለሰፊው ህብረተሰብ የሚበጅ ዴሞክራሲን ለማስፈል በሚል ሲታገል ሁኔታዎችን አጥኖና ዛሬም ቢሆን ግን ከትግል ውጪ መፍትሄ አለመኖሩን አምኖና ተቀብሎ ነው። ሀገርን ለማዳንና የህዝብን ጥቅም ለማስጠበቅ ከትግል ውጪ ሌላ መፍትሄ የለም። በጥገና እርምጃዎች መረባረቡ ህሊናን ቅቤ ለመቀባት ለግለሰቦች ይረዳ እንደሆነ እንጂ የሀገርን መሰረታዊና ከባድ ችግር ከቶም የሚቀርፍ አይሆንም። በወያኔ ስርዓት ውስጥ የሚወሰዱ የጥገና እርምጃዎች ውጤታቸው ኢምንት ነው። ዋናው ግዳጅ ኢትዮጵያን የሚጎዳውን ስርዓት ማፈራረስና አገዛዙንም ማስወገድ ነው። ስለዚህም ዋናው ትግል ይህን ግዳጅ ሊወጣ የተነሳ እንጂ በአገዛዙ ስር ግብረሰና የመሰለ እንቅስቃሴ ማድረግ ያውም ይህም ከተቻለ ሊሆን አይገባም። ከህገ ወጡ ስርዓት ጋር ተቃቅፈውና በሙስና ከበከተው አገዛዝ ጋር በቀጥታም ሆነ በተጨባጭ ተባብረው የጠቅሞ ወይም የፍርፋሪው ተቋዳሽ የሆኑት የሚሰብኩት የቀስ በቀስ ለውጥ ወይም ተቻችሎ መኖር ወይም ማንንም አንደግፍም ማንንም አንቃወምም የሚል ልፈፋ ለሀገር ጎጂ ነው። ኢትዮጵያ ዛሬ በመትገኝበት ቀውጢ ግዜ መላሹ ወያኔንም አንደግፍ ሌላውንም አንደግፍ የሚል ሳይሆን ሀገርን ለማዳን በትግሉ እንስተማራለን የሚል መሆን አለበት። ሀገር ለተጠፋ ስታጣጥር ሰበቦች ድርድሮ በዝምታ ማየቱና የራስን ኑሮ ማደላደልና መግፋቱ ነገ በታሪክ የሚያስጠይቅ ጥፋት ነው። ለዚህም ነው ኢህአፓ አሁንም ቢሆን ለመራራው ትግል አብረን እንነሳ ብሎ ጥሪ የሚያቀርበው። ትግል የግድ በመሆኑ ለሀገርና ለህዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የህዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንዳይን ብሌናችን ልንከባከበውና ከታሪክ በራጆችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠራችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ህይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ከዛሬው ትውልድና ህዝብ ፊት ተደቅኖ ያለው አብይ ጉዳይ የህዝብን ያልተከበሩ መሰረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ህልውናዋ በወያኔ የተጠቃውን አገራችንን ለማዳን መረባረብ የማይታለፍ ግዳጅ ይሆናል። ለሀገርና ለህዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የህዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንዳይን ብሌናችን ልንከባከበውና ከታሪክ በራጆችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠላችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ህይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ከዛሬው ትውልድና ህዝብ ፊት ተደቅኖ ያለው አብይ ጉዳይ የህዝብን ያልተከበሩ መሰረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ህልውናዋ በወያኔ የተጠቃውን አገራችንን ለማዳን መረባረብም የማይታለፍ ግዳጅ ይሆናል። ለሀገርና ለዴሞክራሲ መታገል የማይነጣጠሉ ናቸው። ድሉን በተደጋጋሚ የተቀማ ህዝብ የዴሞክራሲን ጉዳይ ለሌላ ጊዜ ተወው የሚልን ማዘናጋ ሊያዳምጥ አይገባውም። በአንጻሩ ደግሞ መብታቸውን አስከብረው እንዳሉ ህዝቦች በመለስተኛ ጉዳዮች ሁሉ ሊነታረክና ጊዜ ሊያጠፋ የሚፈቅድለት ሁኔታ የለም። ያባ ይህን ሁሉ ተረድቶ ትግሉን ቀጥሏል። ትግሉም ይቀጥል ይላል። ጥሪው የኢትዮጵያ እንጂ የድርጅት አይደለም። ጆሮ ያለው ይስማ። Thank you.
Yeah.